ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መላው የኢትዮጵያ ሕዝብ እንዲገነዘም ፈልገው ጅማም የናንተ ነው፣ ነቀምትም የናንተ ነው፣ መቀሌም የናንተ ነው፣ ባህር ዳርም የናንተ ነው። ሁሉም ኢትዮጵያ የኛ ነው። ለኛ ብቻ ሳይሆን ለአፍሪካዎችም ይበቃል። ከኛ የሚጠበቀው መገፋፋትና መጠላላት ሳይሆን መሰባሰብና መተጋገዝ፣ በጋራ መስራት ነው።
ጠቅላይ ሚኒስትር አብይ አህመድ የኦሮሞ ዲሞክራቲክ ፓርቲ ኦዲፓ የሥራ አስፈጻሚ ኮሚቴ የስድስት ወር የሥራ አፈጻጸም ግምገማ ካደረገበት የድርጅቱ 29ኛ ዓመት የምሥረታ በዓል ከተናገሩት የወሰድ ነው ነው ዕለቱ አብይ ርዕስ ላይ ይዘረዘራል።
በአደባባይ መቀስቀስ የለበትም፣ ተቃውሞ ሰልፍ ማካሄድ የለበትም። ሁለተኛ ደግሞ መሳሪያ ይዞ እንቀሳቀስ ፍቃድ የለውም። እንዳያችሁት ብዙ የጸጥታ ኃይል ነበረ፣ ብዙ ልዩ ኃይል ነበረ። እነዚህ ቡድኖች ደግሞ በቁጥር አናሳ ነበሩ እና መቆጣጠር ይቻል ነበረ።
የአርበኞች ግንቦት ሰባት ንቅናቄ የባህር ዳር ልዩ ዞን አስተባባሪ ወጣት መንግስቱ አማረን የሰማችሁት።
የክልሉ መንግስት ግን ይሄንን በማድረግ ረገድ እጁ አለበት የሚለው ግን መሰረተ ቢስና ከእውነታ የራቀ ነው።
እኚህኛው ደግሞ የአማራ ክልል የመንግስት ኮሙኒኬሽን ጽህፈት ቤት ኃላፊ አቶ አስተማሃኝ አስረስ ናቸው። የዚህንም ዝርዝር ይዘናል፣ በመጽሔቱ የትንታኔ ክፍለ ጊዜም ይቀርባል።
እነዚህ በመጽሔቱ የሚቀርቡ ሲሆኑ የዓለም ዜና ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሶስቱ የደቡባዊ አፍሪካ ሀገሮች አውሎ ነፋስ ላደረሰው ጥፋት ዓለም አቀፍ ማህበረሰብ ትብብር እንዲያደርግ ጥሪ ማሰማታቸው፣ የእንግሊዝ ምክር ቤት አባላት አገሪቱን ከአውሮፓ ህብረት ለማስወጣት የሚያስችለውን ውሳኔ ከጠቅላይ ሚኒስትሯ ተነጥለው ለብቻቸው ውሳኔ ለመስጠት የሚያስችል ስምምነት አደረጉ የሚሉ ይገኙባቸዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መጋቢት 17 2011 ዓ.ም ተመረሰ ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
ኦድሬስ ሪገስ በቅንብሩ፣ ንጉሱ ታምሬ የስርጭት መሀንዲሱ ጋር አብሮ እያቀናበረልን ያመሻል። አሁን በቅድሚያ የሰዓቱን የዓለም ዜና።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በሳይክሎን አይዳይ ጉዳት ለደረሰባቸው ሶስት የደቡባዊ አፍሪካ አገሮች ዓለም አቀፉ ማህበረሰብ በአስቸኳይ ሊደርስላቸው ይገባል ሲሉ ጥሪ አሰሙ። አውሎ ነፋሱ ኃይለኛ ጎርፍና መጥለቅለቅ አስከትሎ ቀድሞውኑ በድህነትና በድርቅ የተጎዱትን አገሮች እንዳልነበሩ አድርጓል በማለት ያለውን ችግር አጉልተው አመልክተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ዲሬክተር ዴቪድ ቤዝሊ ዛሬ ወደ ሞዛምቢክ አምርተዋል። የዲሬክተሩ ጉዞ ዓላማ በቅርቡ ሳይክሎን ወይም ከባድ አውሎ ነፋስ በደቡባዊ ምስራቅ የአፍሪካ ክፍል በሞዛምቢክ፣ ዚምባብዌና ማላዊ ውስጥ ያደረሰውን ውድመትና አደጋ ለመመልከት መሆኑም ታውቋል። ቀደም ሲል አንድ የተባበሩት መንግስታት የረድኤት ኃላፊ ሞዛምቢክ ውስጥ በሳይክሎን አይዳይ ለተጎዱ ሰለባዎች መርጃ የ282 ሚሊዮን ዶላር ድጋፍ መጠየቃቸው ታውቋል። ሳይክሎን አይዳይ በሞዛምቢክ እንዲሁም በጎረቤት ማላዊና ዚምባብዌ ውስጥ እስካሁን ባገኘው ወይም ባገኘነው አሃዝ መሰረት የ750 ሰዎች ሕይወት አጥፍቷል። በብዙ መቶ ሺዎች የሚቆጠሩትን ደግሞ ቤት አልባ አድርጓል። በተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊና የአስቸኳይ እርዳታ አስተባባሪ ማርክ ሎኮክ እንዳስታወቁት ለማላዊና ዚምባብዌ የተጠየቀው እርዳታ በቀጣዮቹ ጥቂት ቀናት ውስጥ ይደርሳል። ዓለም አቀፍ ቀይ መስቀል እና ፌዴሬሽንና ቀይ ጨረቃ ማህበራትም በትናንት ሁለት ማዕበሉ ካደረሰው ከባድ ጉዳት የተረፉትን 200 ሺህ ሰዎች ከህልፈት ለማዳን የ30.5 ሚሊዮን ዶላር እርዳታ መጠየቃቸው አይዘነጋም። ዩናይትድ ስቴትስም የ6.5 ሚሊዮን ዶላር እርዳታ እንደምታደርግ የውጭ ጉዳይ ሚኒስቴሯ አስታውቋል።
የእንግሊዝ እንደራሴዎች ሀገራቸው ከአውሮፓ ህብረት በመትወጣበት ውዝግብ የበዛበት ሂደትና ውሳኔ ከጠቅላይ ሚኒስትሩ እጅ ለማውጣትና ራሳቸው ለመቆጣጠር የሚያስችላቸውን ድምጽ ትናንት ምሽት ላይ ሰጥተዋል። ህጋውጮቹ በእንግሊዝም በአውሮፓ ህብረትም ዘንድ ተቀባይነት ሊኖረው የሚችል የመደራደሪያ ሰነድ ለማዘጋጀት ነው እያሰቡ ያሉት ተብሏል። በዚህም ላይ በመጽሔት ክፍለ ጊዜ ዝርዝር ዘገባ ይኖረናል።
ይህ ቪኦኤ የአማርኛው ቋንቋ አገልግሎት ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋዛ ሰርጥ ላይ በደረሰው የሮኬት ጥቃት ምክንያት የዩናይትድ ስቴትስ ጉብኝታቸውን አቋርጠው ትናንት ወደ አገራቸው መመለሳቸው ይታወቃል። ድንገተኛ ቢሆንም ግን ናታንያሁ ወደ አገራቸው ከመሄዳቸው አስቀድሞ ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሀውስ ቤተ መንግስት ተገናኝተው መወያየታቸው አይዘነጋም። ሁለቱ መሪዎች በዚህ ወቅት እስራኤል በጎላን ኮረብታ ላይ ሉዓላዊ ባለቤትነት አላት የሚል እውቅና የሚሰጥ የስምምነት ሰነድ ተፈራርመዋል። ጠቅላይ ሚኒስትር ነተኛሁ ምንም እንኳ እስራኤል ከጋዛ በተተኮሱ ሮኬቶች ጥቃት ስለደረሰባት ጉብኝታቸውን አቋርጠው ወደ ሀገራቸው ቢመለሱም ብዙዎች የዋይት ሀውሱን ግንኙነት የተመለከቱት ከሁለት ሳምንት በኋላ በሚካሄደው ምርጫ ለአምስተኛ ጊዜ መመረጥ ለሚፈልጉት የቅርብ ወዳጃቸው የፖለቲካ እውቅና የሰጡበት መድረክ ተደርጎ ታይቷል። ነታንያሁ የዩናይትድ ስቴትስ ጉብኝታቸውን መቋረጥ አስመልክተው በሰጡት ቃል እስራኤል ላይ ለደረሰው የጭካኔ ጥቃት ተገቢውን እርምጃ እንደሚወስዱ ቃል ገብተዋል። ሐማስ በሚጠረጠርበት በዚህ ማዕከላዊ እስራኤል ሰሜናዊ ምስራቅ ቴል አቪቭ ውስጥ በሚገኝ መኖሪያ ቤት ላይ በደረሰ የሮኬት ጥቃት 7 ሰዎች መቁሰላቸው የተገለጠ ሲሆን የእስራኤል ጦር ኃይል በበኩሉ ጋዛ ሰርጥ ውስጥ በሚገኙ የሐማስ ይዞታዎች ላይ የአጸፋ እርምጃ መውሰዱን አስታውቋል።
በተያያዘ ዜና የእስራኤል ጦር አውሮፕላኖች ጋዛ ሰርጥ ላይ ዛሬ ጠዋት የአየር ጥቃት አካሂደዋል። ከፍልስጤማውያን ግዛትም ተከታታይ የሮኬት ጥቃቶች እየደረሱ መሆናቸውን የእስራኤል ጦር ገልጧል። ሰኞ ማታ እስራኤል ያካሄደችው የሮኬት ድብደባ የነውጠኛውን የሐማሱን መሪ ቢሮ ጨምሮ የበርካታ የጋዛ ሰርጥ ኢላማዎችን እንደመታም ተገልጧል። በሕይወት ላይ የደረሰ ጉዳት ስለመኖሩ ግን እስካሁን የተነገረ ነገር የለም።
በመጨረሻም ራሱን ካልፌት ብሎ የሰየመው የአይሲሱ ነውጠኛ ቡድን መሸነፍ ብቻውን ከሽብርተኛው ቡድን ጋር ለተያያዘው ጦርነት ማብቂያ እንደማይሆን ዩናይትድ ስቴትስ አስጠነቀቀች። ዩናይትድ ስቴትስ ሶሪያ ውስጥ ያሏትን ወታደሮች እያስወጣች ባለችበት በአሁኑ ወቅት ነው ይህ የዋሽንግተን መልእክት የተላለፈው። በዩናይትድ ስቴትስ የሚደገፈው ኃይል ባለፈው ቅዳሜ በመቶዎች በሚቆጠሩ ተዋጊዎች ላይ ጥቃት አካሄዶ የሰሜናዊ ምስራቋን የሶሪያ ከተማ ባህጉዝን ነጻ በማውጣት በአይሲሱ ካሊፌት ላይ ከፍ ያለ ድል እንደተቀዳጀ ይፋ ማድረጉ ይታወሳል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራም በ22 በ25ና በ30 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ስለነገሩ ችግር አለው። ብዙዎቻችሁ እስከ ምሽቱ 4 ሰዓት በተለያየ መንገድ እንድታደምጡን በዚህ አጋጣሚ እንጋብዛለን። አሁን አብይ ርዕስ
ከዚያ በፊት አዲሱ ቅድም ያልከውን የናይል ሳትን ጉዳይ መለስ ብለን የምንገልጠው ማስታወቂያ አለ። ቆየት ብሎ ከሚቀርቡ ዝግጅቶች ግን አንዱን ለቅምሻ ብናስማም ይመስላል።
ድንቅ ነው እንጂ ብዙ ሰው አይሰማንም እኮ።
ልክ ነው።
ሀገራችን ውስጥ የተፈጠረው የፖለቲካ አየር ውጥረት አለ። በዚህ ውስጥ አንድም ሳይሆን 10 ሰው ተከታይ ያለው ቤተሰቡንም የሚመራ ቢሆን በጣም በጥንቃቄ መራመድ አለበት። እያንዳንዳችን ከአንደበታችን የሚወጣው ነገር እሳት እየጫረ እንደሆነ መረዳት አለበት እና እኔ ከዚህ ከሰብአዊ አገልግሎት በተጨማሪ ኢትዮጵያውያን ለምንጽፈውና ለምንናገረው ነገር ኃላፊነት ካልወሰድን በሀገራችን ላይ ለሚመጣ ጥፋት እያንዳንዳችን ማስተዋጽኦ እንዳለን ማወቅ ያስፈልጋል።
የዋሽንግተን ዲሲው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው የጋራ ግብረ ኃይል ሊቀመንበር አርቲስት ታማኝ በየነን ድምጽ ነው የሰማችሁት። ቀደም ብለን በትላንትናው ምሽት ባስተዋወቅነው መሰረት በምዕራብ ጊዩጂና የጌዲዮ ዞኖች ግጭት ቀዩን ጥሎ እንዲበተን ለተገደደው ቁጥሩ የበዛ ሕዝብ ደራሽ እርዳታ ያሰባሰቡበትን መነሻ በማድረግ በወቅታዊ ጉዳዮች ጨምሮ ውይይት አድርገናል። ሁለተኛው አጋማሽ ቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ።
ኢትዮጵያ የሁላችን ነች። ለኛ ብቻ ሳይሆን ለመላው አፍሪካ ተበቃለች። ከኛ የሚተበቀው ተባብሮ መስራት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በዛሬው ድርጅታቸው የኦሮሞ ዲሞክራቲክ ፓርቲ የሥራ አስፈጻሚ ኮሚቴ የስድስት ወር የሥራ አፈጻጸም ግምገማ ባደረገበትና 29ኛ ዓመት የምስረታ በዓል ላይ ተናግረውታል። ቆንጅታዬ ዝርዝሩን ታቀርባለች።
በጠቅላይ ሚኒስትር ጽህፈት ቤት በተካሄደው የኦዲፒ የምስረታ በዓል ላይ ዶክተር አብይ አህመድ ባስተላለፉት መልእክት ፓርቲያቸው ኢትዮጵያውያን ሁሉ የሚኮሩባት፣ የሚሰሩባት፣ የማይሸማቀቁባት ኢትዮጵያን ለመፍጠር በቁርጠኝነት ይሰራል ብለዋል።
ኢትዮጵያን እንዳልተተከለች ድንኳን ብናስብ የድንኳኑን የተለያየ ጫፍ አንደኛውን ጫፍ ኦሮሞ ይዞታል፣ አንደኛውን ጫፍ አማራ ይዞታል፣ አንደኛውን ጫፍ ትግራይ፣ አንደኛውን አፋር፣ አንደኛውን ሶማሌ፣ አንደኛውን ሲዳማ፣ አንደኛውን ጉራጌ፣ አንደኛውን ስልጤ። ከውጭ ሆነን ልክ እንደምሰሶ ይዘን ያቆምነው ድንኳን አድርገን ብናስብ ከዚህ ድንኳን ውስጥ እንደምሰሶ ከቆሙ ህዝቦች አንደኛው የራሱን ጫፍ ቢለቅ በዚያ ሽንቁር ንፋስ ይገባል፣ ቀዳዳ ይገባል፣ ለጊዜው ውስጥ ያለውን አየር ይቀይራል። ቀስ እያለ ግን በዛ በሚገፋ ንፋስ ድንኳኑ ይፈርሳል። የትኛውም ብሔር ቢሆን ቁጥሩ ያነሰም የበዛም ማንኛውም ኢትዮጵያዊ የሚኮራባት፣ የሚሰራባት፣ የማይሸማቀቅባት ኢትዮጵያን ለመፍጠር ኦዲፒ ዛሬም እንደትናንቱ በአንክሮ እንደሚሰራ፣ ለዚህም ቁርጠኛ አቋም እንዳለው በዚሁ አጋጣሚ መግለጽ እፈልጋለሁ።
አዲስ አበባን በተመለከተ የሚነሱ ጉዳዮችን አስመልክተው የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ የሁላችን ነች፣ ለኛ ብቻ ሳይሆንም ለመላዋ አፍሪካ ትበቃለች፣ ከኛ የሚጠበቀው ተባብሮ መስራት ነው ብለዋል።
በተደጋጋሚ አዲስ አበባን በተመለከተ የሚነሱ ጉዳዮች አሉ። መላው የኢትዮጵያ ሕዝብ እንዲገነዘብ ፈልገው ጅማም የናንተ ነው፣ ነቀምትም የናንተ ነው፣ መቀሌም የናንተ ነው፣ ባህር ዳርም የናንተ ነው። ሁሉም ኢትዮጵያ የኛ ነው፣ ለኛ ብቻ ሳይሆን ለአፍሪካዎችም ይበቃል። ከኛ የሚጠበቀው መገፋፋትና መጠላላት ሳይሆን መሰባሰብና መተጋገዝ፣ በጋራ መስራት ነው። ከሁሉ በላይ እኩልነት ነው።
በመቀጠል ለፓርቲያቸው አባላት ባስተላለፉት መልእክት ጠቅላይ ሚኒስትሩ አዳዲስ ድምጾች ሲሰሙ ሐሳብን በነጻነት ማንሸራሸር የታገልንለት በመሆኑ ልትኮሩ ይገባል ብለዋል። አያይዘውም በየትኛውም የሀገሪቱ አካባቢ ያለ ዋልታ ረገጥና አክራሪነት የተመላበት እንዲሁም ከየትኛውም በኩል የኔ ወገን ብቻ ብሎ የሚጮህ ማናቸውም ኃይል ለኢትዮጵያ አይበጅም ብለዋል።
መታፈን ምን እንደሆነ በደንብ ስለምታቁ ማንኛውም ሐሳብ በነጻነት የሚሻሻልባት ኢትዮጵያን መፍጠር የትግላችን ውጤት እንጂ የሚያሳፍር ነገር ባለመሆኑ አዳዲስ ሐሳብ ወጣ ያለም እንኳን ቢሆን ስንሰማ የትግላችን ውጤት እንደሆነ ያስተብን ልንኮራ ይገባናል። መኖርም አለበት የተለየ ሐሳብ። ሁለተኛ፣ በኦሮሞም በአማራም በትግራይም በሶማሌም ያለ ዋልታ ረገጥ ሐሳብ፣ አክራይነት ተሞላበት ሐሳብ ለኢትዮጵያ አይበጅም። ኦሮሞም አማራም ሶማሌውም ትግራይውም በጋራ በኩራት የሚኖርባት ኢትዮጵያ እንጂ የኔ ወገን ብቻ ብሎ የሚጮው የትኛውም ኃይል ለኢትዮጵያ ዛሬም ባይሆን ነገ ጥፋት መሆኑን ማወቅ አለብን። ሁሉም ስፍራ በጋራ በእኩልነት የምንኖርበት ሲሆን ይሄን የሚያደናቅፈውን ኃይል ደግሞ ልክ እንደትናንቱ በሕግ አግባብ በመረረ ሁኔታ ታግለን ማስተካከል ከሁላችን የሚጠበቅ መሆኑን አደራ ማለት ፈልጋለሁ።
የጀመርነው ድል በአዳዲስ ሐሳብ ታጅቦ ተጠናክሮ እንዲቀጥል ለሀገራችን እድገትና እኩልነት በጋራ እንሰራለን ብለዋል ጠቅላይ ሚኒስትር አብይ አህመድ።
ቆንጅትን ለዘገባዋ እናመሰግናለን። አድማጮች፣ ሁለተኛው የመጽሔት ርዕስ ደግሞ ወደ ባህር ዳር ያሻግረናል። የታጠቁ ቡድኖች ያዘጋጀነውን ህዝባዊ መድረክ እንዳይካሄድ ሲያደርጉ የክልሉ መንግስት ዝም ብሎ መመልከቱ እጁ እንዳለበት ማሳያ ነው ሲል የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ የባህር ዳር ቅርንጫፍ ጽሕፈት ቤት ቅሬታውን ገለጠ። የክልሉ መንግስት በበኩሉ ታዲያ ቅሬታውን ያስተባብላል። የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ባለፈው እሁድ በክልሉ ምክር ቤት አዳራሽ ላይ ያካሄደ የነበረውን ህዝባዊ መድረክ በወጣቶች ዘንድ በገጠመው ተቃውሞ ሳያካሄድ መቅረቱን ጠቅሳ አስቴር ምስጋናው ከባህር ዳር ተከታዩን አድርሳናለች።
የታጠቁ ቡድኖች ያዘጋጀነውን ህዝባዊ መድረክ እንዳይካሄድ ሲያደርጉ ዝም ብሎ መመልከቱ የክልሉ መንግስት እጁ እንዳለበት ማሳያ ነው ሲል የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ የባህር ዳር ቅርንጫፍ ቅሬታውን ገለጸ። መንግስት በበኩሉ ቅሬታውን አስተባብሏል። የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ባለፈው እሁድ በክልሉ ምክር ቤት አዳራሽ ያካሄደ የነበረውን ህዝባዊ መድረክ በወጣቶች ዘንድ በገጠመው ከፍተኛ ተቃውሞ ሳይካሄድ መቅረቱ ይታወሳል። ከትላንት በስቲያ ነበር ማለትም መጋቢት 15 ቀን 2011 ዓ.ም ምረት የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ በባህር ዳር ከተማ ካሉ ደጋፊዎችና አባላቶቹ ጋር ውይይት ለማድረግ ቀጠሮ ይዞ የነበረው። ነገር ግን ከወጣቶች በገጠመው ከፍተኛ ተቃውሞ ውይይቱን ሳይካሄድ ቀርቷል ይላል ወጣት መንግስቱ አማረ የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ የባህር ዳር ልዩ ዞን አስተባባሪ።
በሀገሪቱ ላይ ወቅታዊ ጉዳዮችና እንዲሁም ደግሞ አዲስ ለሚመሰረተው አዲስ ፓርቲ እንግስቃሴ ምን ይመስላል ለማለት ከአባላትና ከህዝብ ጋር ለመወያየት ነበር የታቀደው።
ውይይቱን ለመታደም በክልሉ ምክር ቤት አዳራሽ በሰዓቱ የተገኙት መቶ አለቃ ደባሽ ገብረስላሴና ሻለቃ አስፋው አለሙ የተፈጠረውን ክስተት እንዲህ ይናገራሉ።
ሰው ታድመናል እናም ብዙ ሰው ቁጭ ብሎ ገብቶ ይያለ ወጣቶች ትንሽ ናቸው ወጣቶች ብዙ አይደሉም የዶክተር ብርሃኑን ፎቶግራፍ ዘግዝቀው ያበበገላውን ፎቶ ወደ ላይ አድርገው ገቡ። ሲገቡ እንዳለ ወጣቶች ስለሆኑ ዝም ብሎ ጮህት ቤቱን አስተጋቡት። ሌባ ድርጅት ነው ይውጣ ለምን ለሌባ ድርጅት ተሰበሰባላችሁ? ፖስተሮቹን የነሱን ወጥ ነው አንዱንም ከነሱ ላይ መለጠፍ ያንን ሸፍ ነው እንደገና ሌላኛውን ደግሞ የነሱን ያወሩ ሌላውን ስናየው ሁኔታውን ረበሹ። ዲሞክራሲያዊ የሆነ ስርዓት እንዲመሰረት እንፈልጋለን። ያን በመፈለግ ደግሞ ቁጭ ብለን አይደለም እንፈልገው የሚካሄዱ ስብሰባዎችን ገብተን ሐሳባችን ማንጸባረቅ እንፈልጋለን። ትክክለኛ የሆነ ድርጅት ከሆነ ትክክለኛውን መደገፍ ትክክለኛ ከሆነ ደግሞ ትክክል ያልሆነውን ማሳወቅ እንፈልጋለን።
የግንቦት ሰባት አመራሮች ገና አልደረሱም ማለት እዛ መድረክ የሚያዘጋጁ አንዳንድ ነገሮችን የሚያደርጉ ሰዎችና ህዝቡ ተጠቃሎ እስከሚገባ ድረስ አንዳንድ ነገሮችን ከሚሰሩ በስተቀር አልገቡም። እነሱን እየተጠባበቅን ነው ይሄ ድርጊት የተፈጸመ።
በአዳራሽ ውስጥ የገቡ ወጣቶች ይሄንን ሲያደርጉ ከአዳራሽ ውጪ የነበሩ ወጣቶች ደግሞ ያለ መጥሪያ ካርድ ወደ አዳራሽ እንገባለን በማለት በስራ ላይ ከነበሩ ልዩ ኃይል ፖሊሶች ጋር አለመግባባት ተከስቷል ይላል። ስሙ እንዲጠቀስ ያልፈለገና በስፍራው የነበረ የአርበኞች ግንቦት ሰባት የቀድሞ የሰራዊት አባል የነበረ ወጣት
አው ዛሬ ተቃውሞ ነበር። እዛ ተቃውሞ ላይ አብሬ እንዳንድ ወጣት ማስተላለፍ የነበረብኝን መልእክት በሚገባኝ ቋንቋ ወይንም ደግሞ በመፈልገው አካሄድ ያንን ነገር ሳደርቆ ይቻለውና ስብሰባ አይካሄድም ብለን በአመጽ ገብተን የነሱን ባነር አውርደን እኛንም የምንፈልገውን ሰቅለ ምክንያቱም አማራ መሬት ነው የሚመለከተን እኛን እንጂ እነሱን አይደለም።
ምንድነው ያረጋችሁ?
ተኩስ ነበር። ተኩስ የተኮስንበት ምክንያት ልዩ ኃይሉ የራሳችንን ወገን እንዳይመታ ነው። ለዛም ደግሞ ልዩ ኃይሉ ትንሽ ግርግር አይነት ነገር ሲፈጠር ራፉ ለማለት እየተቆስ ነው። የራሳችን ልጆች ውስጥ አዳራሽ ድረስ ገብተው ይፈልጉትን ተናግረው አድርገው ወጣዋል ማለት ነውና
ይሄ ወጣቱን ማድረጉ አንዳንድ ሰዎች ዘንድ ደግሞ የዲሞክራሲ ባህልን እንዳያብብ የሚያደርግ ነው ብለው የተቹ ሰዎች አሉ።
ሰው በመረጠልን መንገድ አንጓዝም። በሐሳብ ሙግት የሚመጣውን አሁንም ድረስ ሚዲያ አለ በሚዲያ መነጋገርና ሙግት ይቻላል እነዚህ ሰዎች። ለዛ ደግሞ ጉልበት ላለው ደግሞ አሁን ጉልበት አለን። በሁለቱም መንገድ ነው እናናገረው እንጂ እዚህ ማድረግ ያለብኝ ምንድነው? ጥያቄን እጠይቃለሁ አልመለስ ካለ ደግሞ በጉልበት መልሳለሁ። ግንቦት ሰባት የአማራ ጠላት ነው።
ለምንድነው አማራን ሊወክል የማይችለው? የዜግነት ፖለቲካ ነው ፓርቲው እንግዲህ ያቀነቀነ ያለውና ለምንድነው አማራን አይወክልም የምትለው?
የጻራ አማራ ትርክትን የሚነዙ ሰዎች ናቸው። እኛም በተግባር እዛ ቦታው ላይ ሆነን እኮ እንሞግታቸው ነበር እነዚህ ሰዎች። በይፋራሱ የሚታወቀው ከሁለት ቋንቋ በላይ የማይናገር ሰው ምክር ቤት አባል አይሆንም የሚልም በማኒፌስቶ ደረጃ ተቀርጾ የሚታገሉ ሰዎች ናቸው። ከዚህ በላይ ጻራ አማራነት የለም። አሁን ድረስ የቆሰሉ ወንድሞቻችንን ያላሳከመ ድርጅት፣ የሞቱት ቤተሰቦችን ሄዶ ቤተሰብ ጋር ያላረዳ ድርጅት።
በተነሱት ነጥቦች ዙሪያ የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋን በስልክ ለማግኘት ያደረኩት ሙከራ አልተሳካም። በእለቱ ስለተፈጠረው ክስተት የንቅናቄው የባህር ዳር ልዩ ዞን አስተባባሪ ወጣት መንግስቱ አማረን እንደሚናገረው ግን እነዚህ የተደራጁ ቡድኖች ለፈጠሩት ሁከት የመንግስት እጅ አለበት ይላል።
ለመጋቢት 15 እንድንገናኝ ታጥቀን እንድንገናኝ የሚል ወረቀት ፕሮግራሙ መሰረዝ አለበት የሚል በከተማው ላይ ተበትኗል። ያ ወረቀቱ ደግሞ በፌስቡክ ሚዲያ ላይ ተለቋል። ስለዚህ ከመንግስት ጆሮ ይገባል ብዬ ገምታለሁ። እዛ እንግዶችን ከተቀበልን በኋላ ምንድነው የተደረገው? ለሊት 10 ሰዓት አካባቢ ድባም በሰውቴ ነበር ያረፉት። ታጣቂዎች ከበባ አደረጉ። በቀበሌ 5 አካባቢ ጸጥታ አካሎችም እንዲረጋጋ አደረጉ። አሁን መንግስት ላውን በመጥቀኛ አንደኛ ፍቃድ ሳይዝ በሞንታርቦ መቀስቀስ የለበትም፣ በአደባባይ መቀስቀስ የለበትም፣ ተቃውሞ ሰልፍም ማካሄድ የለበትም። ሁለተኛ ደግሞ መሳሪያ ይዞ ሲንቀሳቀስ ፍቃድ የለውም። እንዳያችሁት ብዙ የጸጥታ ኃይል ነበረ፣ ብዙ ልዩ ኃይል ነበረ። እነዚህ ቡድኖች ደግሞ በቁጥር አናሳ ነበሩ እና መቆጣጠር ይቻል ነበረ። ከዛ ሁለተኛው እንደተካሄደ መልሶ ተፈትሾ እንዲገባ ሰው ተሰለፈ። ከተሰለፈ በኋላ ፍተሻ ሲካሄድ አናስገባም አሉ ጸጥታዎች። ለምን? አይ ቆልፎ ጠፍቷል፣ አዳራሹ አልተፈቀደልንም፣ አናስገባም አሉ። እንግዲህ ይህን አዳራሽ ለሙሉ ቀን 5000 ብር ከፍለናል። እኛም ሰላማዊ ሰልፍ ማካሄድ አለብን ለሚሰማን አካል የሚል ሐሳብ ህዝቡ በብዛት ማሰማ ሲጀምር
በውይይቱ ለመታደም ጥሪ ከተደረገላቸው የተፎካካሪ ፖለቲካ ፓርቲ አባል የሆነው ወጣት ተስፋውን አለም ነው እንደሚናገረው መንግስት ተገቢውን ጥበቃና ከለላ አላደረገም ነው ያለው።
በግልጽ ለመናገር ችግሩ የተፈጠረው የኃይል አማራጭ ሲጠቀሙ መንግስት ማስቆም ነበረበት። መንግስት እንደመፍትሄ የወሰደው መዝጋት ነው። ይሄ ደግሞ ተገቢ አይደለም የሚል እምነት አለኝ በግሌ። ለምሳሌ አድራሽ ተቆልፎብናል የሚል ነገር ጥያቄ ሲያነሱ ነበር። ለምን ከተፈቀደላቸው በኋላ መንግስት አስፈላጊውን የጸጥታ ኃይል አስተማርቶ በቁጥር መዋል መቻል አለበት። ይህ በሁለት በሶስት በተወሰነ በተነሳ ጥያቄ ስብሰባ የሚዘጋ ከሆነ ነገ ምን ሊፈጠር ይችላል? በእኔ እምነት ፓርቲው ያለው አቋም ትክክል ነው የሚል እምነት ወይም አይደለም የሚል እምነት አይደለም። ሂደቱ ግን በምንም ጥያቄ ቢሆን በዲሞክራሲ አንጻር ካየ ነው ስተት ነው።
ታጥቆ የመጣ ኃይል ነው እኮ እየተኮሰ ያለ ኃይል ነው። ምን ማድረግ ነበረበት መንግስት?
እውነት ለመናገር ታጥቆ የመጣ ኃይል የተደራጀ ኃይል ያን ያህል በሚካበደው ደረጃ አይደለም። የመንግስት ኃይል ያንን ለመቆጣጠር አቅሙም ብቃቱም አለው የሚል እምነት አለኝ። ቀድሞ የዜጎችን እንቅስቃሴ መከታተል ካልቻለ፣ የፖለቲካ ፓርቲዎችን ደህንነት ማስጠበቅ ካልቻለ መንግስት አለ ማለት አንችልም። ህልውናው ጥያቄ ውስጥ እየገባ ነው።
የንቅናቄው አመራሮችና ታዛቢዎች የክልሉ መንግስት ተገቢውን ጥበቃ አላደረገም፣ እንደውም ለሁከቱ መፈጠር የመንግስት እጅ አለበት ብለው ላነሱት ቅሬታ የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አስተማኝ አስረስ ተጠይቀው
የክልሉ መንግስት ግን ይሄንን በማድረግ ረገድ እጁ አለበት የሚለው ግን መሰረተ ቢስና ከእውነታ የራቀ ነው። ምክንያቱም የክልሉ መንግስት የጸጥታ ኃይሎችን እርምጃ እንዳይወስዱ ነገር ግን ሁኔታውን የማረጋጋትና የመቆጣጠር ስራን የተሰራው። ስለዚህ የክልሉ መንግስት በምንም አይነት መልኩ በዚህ ደረጃ እጁ እንደሌለበት ለማረጋገጥ ወዳለሁ።
የዜጎችን ደህንነት በመጠበቅና የህግ የበላይነትን በማስከበር በኩል የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ ላይ ነው ማለት እንችላለን በማለት ለአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ለአቶ ዮሐንስ ቧያለው ያነሳው ጥያቄ ነበር።
በእርግጥ እስካሁን ድረስ በዚህ ደረጃ ገጥሞና ያቅም የክልሉ መንግስትና የጸጥታ ኃይሉ ዝግጅት የሚመስለኝ ወጣት ከወጣት እንዳይጋጭ እንጂ የጦር መሳሪያ ሰው ይዞ ይመጣል የሚል ግምትም አልነበረም። እኔ ያልኩት ካልሆነ መሰማት የለበትም የሚል ከዲሞክራሲ ሂደት ጋር አብሮ መሄድ አይደለም። ስለዚህ በዛ በኩል የሚታዩ ግድፈቶች ወደፊት እንዳይደገሙ የክልሉ መንግስት ፓርቲያችንም በከፍተኛ ደረጃ ይሰራል።
በተፈጠረው ሁከት በሰው ህይወትና ንብረት ላይ ምንም አይነት ጉዳት እንዳልደረሰ ከመንግስት ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። የእንግሊዝ እንደራሴዎች አገሪቱን ከአውሮፓ ህብረት የማውጣትን ጉዳይ ከጠቅላይ ሚኒስትሯ እጅ ለማውሰድ ራሳቸው ለመቆጣጠር የሚያስችል ድምጽ ትናንት ምሽት ሰጥተዋል። ህግ አውጪዎቹ በእንግሊዝም በአውሮፓም ህብረት ዘንድም ተቀባይነት ሊኖረው የሚችል የመደራደሪያ ሰነድ ለማዘጋጀት ነው እያሰቡ ያሉት። ማይክል ብራውን ያጠናቀረውን ዘገባ ሰለሞን አባቴ ያቀርባል።
በተከታታይ በከሸፉትና በተጨናገፉት የእንግሊዝና የአውሮፓ ህብረት ድርድሮች የተሰላቸው የሚመስሉት የፓርላማው የህግ መምሪያ አባላት 329 ለ302 በሆነ ድምጽ ነው የሀገራቸውን ከህብረቱ የመውጣት ኃላፊነት ለመቆጣጠር የወሰኑት። ለውሳኔው ማለፍ የሶስት የሜይ ካቢኔ ሚኒስትሮች በፈቃዳቸው ስራቸውን መልቀቅ ገዛ እንዳደረገም ነው የሚሰማው። ይህ ውሳኔ ህግ አውጪዎቹ ሁሉም ወገኖች ሊስማሙባቸው ይችላሉ የሚባሉ የመደራደሪያ ሐሳብ አማራጮችን ለመፈተሽ እድል እንደሚሰጣቸው ተነግሯል። የእንደራሴዎቹ እንዲያ አይነት ውሳኔ ማሳለፍ ፓርላማው ያለበትን መንግስቱን ተጠያቂ የማድረግ ስራውን እያከናወነ መሆኑን የሚያሳይ ነው ብለዋል የሌበር ፓርቲው መሪ ጀርማይ ኮርቢን።
Rather than trying to engineer a way to bring back the same twice rejected deal, will the prime minister instead
ሁለት ጊዜ የወደቀ የመደራደሪያ ሐሳብ ይዞ ለመቅረብ የሚያስችል መንገድ ለመፈለግ ከመጣር ይልቅ ጠቅላይ ሚኒስትሯ ወደ ፍጥጫና ንትርክ የማይወስድ እቅድ እንዲኖረን የሚያስችል ድምጽ እንዲገኝ ሁኔታን ቢያመቻቹ ነበር የሚሻለው? ድምጽ የማያገኝ ሐሳብ ይዘው መቅረብ በተመሳሳይ ጊዜ ደግሞ ድምጽ ሊያገኝ የሚችልን ሐሳብ የሚያደናቅፍ አቋም ሊይዙ አይችሉም።
ፓርላማው የሀገሪቱን ከአውሮፓ ህብረት የመውጣት ጉዳይ ራሱ ሊመራው መወሰኑ የዲሞክራሲ ተቋማቱን የመቆጣጠር እርምጃ ተደርጎ ሊወሰድበት አይገባም ባይናቸው ኮርቢን በፓርላማው መድረክ ላይ ትናንት ምሽት ባደረጉት ንግግር። ጠቅላይ ሚኒስትር ቴሬሳ ሜይ ግን የእንግሊዝ ህዝብ የዛሬ 3 አመት አካባቢ በድምጹ ባሳለፈው ውሳኔው መሰረት ሀገሪቱ የፊታችን አርብ መጋቢት 19 ለንደን ላይ እኩለ ሌሊት ሲሆን ከህብረቱ መሰናበቷን ለማረጋገጥ የሚያስችል ደረጃ ላይ ለመድረስ ፓርላማው ባለፈው ሳምንት ባሳለፈው ውሳኔ ብቻ መገዛት ይኖርብናል ብለዋል። ለእንደራሴዎቹ ሲናገሩ
Right honourable gentleman is right that I said that as things stand I did not believe there was support for bringing back a meaningful vote but I also indicated that I was continuing
እርግጥ ነው የተከበሩ እንደራሴ እንዳሉት አሁን ነገሮች ባሉበት ሁኔታ ትርጉም ያለው ድጋፍ የሚያስገኝ የድርድር ሐሳብ ይዞ ለመመለስ ይቻላል የሚል እምነት እንደሌለኝ ተናግሬያለሁ። በተጨማሪም ግን የእንግሊዝን ከህብረቱ መሰናበት ለማረጋገጥ የሚያስችል ድምጽ በዚህ ምክር ቤት ውስጥ ለማግኘት ተስፋ ያደረኩበትን ሐሳብ ይዤ ለመመለስ በፓርላማው ውስጥ ካሉ ባልደረቦቼ ጋር እየመከርኩበት መሆኔንም ጠቁሚያለሁ።
ይሁን እንጂ በሀገሪቱ ምጣኔ ሀብት ላይ አሉታዊ ተጽዕኖ የማሳረፍ አቅም ባለው ከአውሮፓ ህብረት ጋር የመፋታት ውስብስብ ጉዳይ ላይ ሐሳባቸውንና የቀደመው ውሳኔያቸውን የመከለስ አዝማሚያ አሁን ከእንደራሴዎቹ ብዙዎችና ከእንግሊዛውያንም እየታየ ነው። የአውሮፓ ህብረት ለሜይ መንግስት ተጨማሪ እድሜ ለመስጠት ወስኗል። እስከፊታችን ሚያዝያ 4 ትርጉም ያለው ሐሳብ ይዘው ቢመለሱ ተቃውሞ የለውም። ለንደን እንግዲህ አንድም ከአውሮፓ ህብረት ጋር በሰላም እየተናገደች የምትቀጥልበትን ምቹና ለጉዳት የማያጋልጥ የፍቺ ሐሳብ ይዛ መምጣት አለባት። አለበለዚያም ይህንን ብሬግዚት የሚሉ ሐሳቧን እርግፍ አድርጋ ጥላ በኖረችበት የሞቀ ቤቷ በአባልነቷ መቀጠል ይኖርባታል።
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገራለን። አድማጮች፣ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በዋይት ሀውስ ቤተ መንግስት ተቀብለው ካነጋገሩ በኋላ ሁለቱ መሪዎች በዚህ ወቅት እስራኤል በጎላን ኮረብታ ላይ ሉዓላዊ ባለቤትነት አላት የሚል እውቅና የሚሰጥ የስምምነት ሰነድ ተፈራርመዋል። ይህ ሆነው ከትላንት በስቲያ እሁድ ነው። ጠቅላይ ሚኒስትር ኔታንያሁ ምንም እንኳን እስራኤል ከጋዛ በተተኮሰ ሮኬቶች ጥቃት ስለደረሰባት ጉብኝታቸውን አቋርጠው ወደ አገራቸው ቢመለሱም ብዙዎቹም የዋይት ሀውስን ግንኙነት የተመለከቱት ከሁለት ሳምንት በኋላ በሚካሄደው ምርጫ ለአምስተኛ ጊዜ መመረጥ ለሚፈልጉት የቅርብ ወዳጃቸው የፖለቲካ እውቅና የሰጡበት መድረክ አድርገው ነው። ከዋይት ሀውስ ለአሜሪካ ድምፅ ዘጋቢ ፓትሲ ወድዋክሶራ ተከታዩን አድርሳናለች። ሰላም ክፍሌ እንሆ ይዞታል።
ትላንት ጠዋት ከጋዛ የተተኮሰው ሮኬት ከቴል አቪቭ ከተማ በስተሰሜን 25 ኪሎ ሜትር ርቀት ላይ የሚገኝ መኖሪያ ቤት ላይ አርፏል። እስራኤል ለጥቃቱ ነውጠኛውን የሐማስ ቡድን ትከሳለች። ጥቃቱ የጠቅላይ ሚኒስትር ቤንጃሚን ኔታንያሁን የዋሽንግተን ጉብኝት እንዲያቋርጥ ቢያደርግም በዋይት ሀውስ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ለእስራኤል በጎላን ኮረብታ ላይ ሉዓላዊ ባለቤትነት የሚሰጠውን ስምምነት ከመፈራረም ግን አላገደም። በስነ ስርዓቱ ላይ ፕሬዝደንት ትራምፕ ሲናገሩ
This should have been done, I would say, numerous presidents ago.
ይህ ከኔ ቀደም ሲል በነበሩ በርካታ ፕሬዝደንቶች መፈጸም የነበረበት ጉዳይ ነው። ነገር ግን በሆነ ምክንያት አላደረጉትም። እኔ በማድረጌ በእጅጉ ኮራለሁ።
የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለፕሬዝደንት ትራምፕ ሞቅ ያለ ምስጋና አቅርበዋል።
Your proclamation comes at a time when the Golan
ይህን እርምጃ የወሰዱት ጎላን ለደህንነታችን መጠበቅ እጅግ አስፈላጊ በሆነበት ሰዓት ነው። ይህን እርምጃ የወሰዱት ኢራን በእስራኤል ላይ ጥቃት ለመሰንዘር በሶሪያ ቤዝ አምባዎችን ለመመስረት ጥረት በያዘችበት ወቅት ነው።
እስራኤል የጎላን ተራሮችን ከሶሪያ የወሰደችው እንደ አውሮፓውያን ዘመን አቆጣጠር በ1967ቱ ጦርነት ላይ ሲሆን በ1981 በግሏ ብቻዋን በደረሰችው ውሳኔ የራሷ ግዛት አደረገችው። ዓለም አቀፉ ኅብረተሰብ ግን እስራኤል ለወሰደችው የወረራ እርምጃ እስከ ዛሬ ውቅና አልሰጠም። የዩናይትድ ስቴትስ የውጭ ጉዳይ ፖሊሲም ለበርካታ አስርት ዓመታት ገለልተኛ ሆኖ ከቆየ በኋላ ትራምፕ በወሰዱት እርምጃ ተቀልብሷል። በእስራኤል ምርጫዎች ሊካሄዱ 2 ሳምንት እየቀራቸውና ኔታንያሁም በቀረበባቸው የሙስና ወንጀል ክስ በተወጠሩበት በአሁን ወቅት ሁለቱ መሪዎች የደረሱት ስምምነት ቀደም ሲል ሳይታቀድ ድንገት የተደረገ አይደለም ሲሉ ተቺዎች ይናገራሉ። ዚና አጋ የፍልስጤሙ አልሻባካ ኔትወርክ አባል ያስረዳሉ።
This is Trump giving him a boon. This is a gift to the Netanyahu administration to say we are behind you.
ከትራምፕ የተሰጣቸው ጠቃሚ መሳሪያ ነው፣ ከጎናችሁ ነን፣ እናግዛችኋለን ተብሎ ለኔታንያሁ አስተዳደር የተሰጠ ገጸ በረከት ነው ይሄ። የትራምፕና ኔታንያሁ ህብረት ደግሞ ለእስራኤል ደህንነት በጣም ወሳኝ ነው። ስለዚህ በቀጣዩ ምርጫ ድምጻችሁን ለኔታንያሁ ስጡ ማለት ነው።
ይበልህ ይያለ ለእስራኤል የሚሰጥ ድጋፍ ፕሬዝዳንት ትራምፕን ይረዳል የሚሉም አሉ። እንደሚታወቀው ፕሬዝዳንት ትራምፕ በዩናይትድ ስቴትስ የአሜሪካውያን አይሁዶችንና የወንጌላውያን ክርስቲያኖችን ድጋፍ ይሻሉ። አሁን ቅርብ ጊዜ የወጡ የህዝብ አስተያየት መለኪያዎችም አሜሪካውያን ድምጽ ሰጪዎች እስራኤልን የሚያዩት እንደ ቅርብ የዩናይትድ ስቴትስ ሸሪክ አድርገው ነው። ወግ አጥባቂው ተቺ ጂም ፊሊፕስ የሄሪቴጅ ፋውንዴሽን አባል ናቸው።
ፕሬዝዳንት ትራምፕ is gearing up for his re-election.
ፕሬዝደንት ትራምፕ እንደገና ለመመረጥ ዘመቻቸውን አጣጥፏል። እናም የኔታንያሁን ጉብኝት በአንዳንድ ዲሞክራቶች ከተሰጡ ጸረ እስራኤልና ጸረ ሴማዊ አስተያየቶች ጋር በማነጻጸር ሊጠቀሙበት ይፈልጋሉ።
ኢራን ስጋት ናት በሚለው አስተያየት ላይ ሁለቱም ማለት የዩናይትድ ስቴትስና እስራኤል መሪዎች ይስማማሉ። ነገር ግን በጎላን ኮረብታ ላይ የተደረሰው ስምምነት የሁለቱን መንግስታት ትብብር እንደሚያጠናክር እሙን ነው። ኢራንን ለማግለል የሚደረገውን ጥረት ግን አያግዝም ነው የሚሉት የፖለቲካ ተንታኞች። አሁንም የሄሪቴጅ ፋውንዴሽኑ ጂም ፊሊፕስ
It's part of Iran's narrative that the US is hostile
to United States አረቦችንና የሙስሊሙን ዓለም ትጠላለች የሚለውን የኢራን የቆየ አመለካከት አካል ነው። ከዚህ አኳያ ካየነው ጎላንን አስመልክቶ የተደረሰው ስምምነት የሚያግዘው ኢራንን ነው።
ትራምፕ በጎላን ኮረብታ ላይ ከእስራኤል ጋር የደረሱት ስምምነት ከፋርሱ ባህረ ሰላጤ የአረብ ሀገሮች ውግዘት አስከትሏል። የአውሮፓ ህብረትና የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤም አውግዘውታል። ተቺዎችም ትራምፕ ዓለም አቀፉን ህግ የጣሱበት ሌላ ማሳያ ነው ብለውታል።
ሰላሙን ክፍሌን ለዘገባው እናመሰግናለን። አድማጮች አሁን ማስታወሻ ስለ አሜሪካ ድምጽ የሳተላይት ስርጭት።
የተከበራችሁ የአሜሪካ ድምጽ አድማጮችና ተከታታዮች በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ የናይል ሳት ስርጭታችን ለተወሰነ ጊዜ አድማጭ ዘንድ እንደማይደርስ አረጋግጠናል። ተደጋጋሚ ጥሪዎችም ደርሰውናል። አዲስ አበባ ኢትዮጵያ ለሚገኙ ዘጋቢዎቻችንም አድማጮች እየደወሉ አቤት ብለዋል። ለተፈጠረው መስተጓጎል ይቅርታ ጠይቀናል። አሁንም እንደገና ይቅርታን ጠይቃለን። ባለሙያዎችና የሚመለከታቸው የሥራ ኃላፊዎች በተቻለ ፍጥነት ችግሩን ለመፍታት እየሰሩ እንደሆነ እንገልጣለን።
አሁን ይህንኑ እንገልጣለን። በድጋሚ ይቅርታን ጠይቃለን። ፈጥኖም ስርጭቱ እንደሚጀምር ተስፋ እናደርጋለን። ብዙዎች አድማጮቻችን አዲሱ ቅድም እንዳልከው በዚህ ስርጭት መቋረጥ ሳቢያ ራቅ ሊሉ ይችላሉና አትራቁ እንላለን።
ብዙ ጊዜ በሬዲዮ የሚያደምጡ እንኳን ይህን ናይል ሳትን ለምደው ሬዲዮናቸውን አይከፍቱም እና የጠፋቸው ይሉናል። አለን ለነገሩ በኢንተርኔት በሬዲዮ ግን ናይል ሳት ጥሩ ነበረ። ጥሩ ይሰራል።
ሌሎችን አማራጮችን እናስታውስ። የአየር ስርጭታችን አሁን አዲሱ ቀደም ብሎ እንደገለጸው በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም ከምሽቱ 2 ሰዓት ላይ እንምናስታውስ ከሁለት ሰዓት እስከ ሁለት ሰዓት ተኩል የሚተላለፈው የጋቢና ፕሮግራም በ49 ሜትር ባንድ ላይ ይገኛል። በፌስቡክ በቀጥታ ፕሮግራሞቻችን ይሰራጫሉ። በሚቀላችሁ መንገድ አድማጮቻችን በመከታተል አብራችሁን እንድትቆዩ እንገልጣለን። አንድ መሳሰቢያ ተረስታ ሁሉን አቀፍ ለሆነ ለሚዛናዊ ትክክለኛነቱ ለተረጋገጠ መረጃ ምንጊዜ ምርጫችሁ የአሜሪካ ድምፅ ራዲዮ ይሆናል።
አድማጮች ወደ ሚቀጥለው ዘገባ እናልፋለን። ከአዲስ አበባ የደረሰን ዘገባ አለ። ኢትዮጵያ ውስጥ እየተካሄደ ያለው ለውጥ እስካሁን ያስገኘውን ውጤት አቃሎ ማየት እንደማይገባ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አቅላይነት የሚተጉ ሰዎችን ያሰንፋል። እንደገና አቅላይነት የሚተጉ ሰዎችን ያሰንፋል ያሉት ዶክተር አብይ ለተገኙ ውጤቶች ደግሞ ተገቢውን ዕውቅና መስጠት እንደሚገባ አበክረው ተናግረዋል። እስክንድር ፍሬው ቀጥል።
ከመጋቢት እስከ መጋቢት በአራት ኪሎ ቤተ መንግስት ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ከፈጸሙ እነሆ አንድ ዓመት ሊሞላቸው ነው። ተስፋበት ፍጥጫ በነገሰበት ግራ መጋባት ቦታውን በያዘበት በዚያ ወቅት የመጡት መሪ የተሰጣቸው ኃላፊነት ክብደት ግልጽ ነበር። መጋቢት 24 ያደረጉት የባለ ሲመት ንግግር ግን የተበላሸውን እንደሚያስተካክሉ፣ የተጣመመውን እንደሚያቃኑ፣ የተበተነውን እንደሚሰበስቡ እምነት እንዲጣልባቸው አደረገ። ስለ ኢትዮጵያዊነትና የቀጠለ ጥንካሬው በተደጋጋሚ ያነሱበት ንግግር ያገኘው ተቀባይነትም ግልጽ ነበር።
አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች ስናልፍ አፈር ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን።
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ቤት መምህርና የንግግር አጻጻፍ ባለሙያ ዶክተር ጌታቸው ድንቁ ከአንድ ዓመት በፊት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የጠቅላይ ሚኒስትሩን የመጀመሪያ ንግግር ገምግመው ነበር። ዛሬ ከአንድ ዓመት በኋላ በድጋሚ አነጋግሬያቸዋለሁ። ከመጋቢት 24 ቀን ጀምሮ የተደረጉት የጠቅላይ ሚኒስትሩ ንግግሮች ወጥነት እንዳላቸው፣ በተግባርም መዛነፍ እንደማይታይ ነው የሚያምኑት።
ምንድነው ሰዎች የዛን ጊዜ በጉልህ አንስተው ሲያበቁ ኢትዮጵያና ኢትዮጵያዊነትን በኋላ እየደከመ መጣ የሚል ነገር አለ። ግን እኔ ብዙ አልስማማም። ቶሎ ብሎ ወደ አንድ አመለካከት ለመሄድ የመፈለግ ነገር፣ ቶሎ የማድነቅ ቶሎ የመተቸት ፍላጎት ካልሆነ በስተቀር አንዳንድ ሰዎች የሚያሳዩት፣ ለምሳሌ ማህበራዊ ሚዲያውን አስመልክቶ በወጣ ጽሑፍ መግለጫ፣ በጣም አጭር መግለጫ ነች። በዛች ውስጥ እንኳን 18 ጊዜ ያህል ኢትዮጵያ፣ ኢትዮጵያውያን የሚል ነገሮች ተጠቅሰዋል እና ይሄን ነገር አልተውትም አልጣሉትም ባይ ነኝ እኔ። በመሃል የነበሯቸውንም ንግግሮች በመናይበት ጊዜ ማቀፍ የሆነውን አስተሳሰባቸውን የሚያፈርስ ነገር አላየሁበትም እና የሀገሩን ህዝብ የትኛውም ክልል ያለ በየትኛውም ብሔር ብሔረሰብ ያለ በየትኛውም የማህበራዊ ቡድን የተጠራ ህብረተሰብ ሁሉ ሀገሩ እንደሆነች ሀገሩ እንደሚያገባው የለውጡ አካል መሆን እንዳለበት ሁሉንም አንድ ላይ የሚያመጣ አይነት ነገር ነው በብዛትም ማየው።
እዛው ንግግር ላይ እንቆይና ማህበራዊ ሚዲያን አስመልክተው በጽሑፍ ባወጡት ንግግር ላይ ዶክተር ጌታቸው እርሶም እንዳሉት መጨረሻ ላይ እንደውም ምን ይላል? ኢትዮጵያ ሁላችንንም በእኩልነት ማገልገል አለባት፣ ይህ አቋማችን ነበር፣ አሁንም በጽኑ እናምንበታለን ብለው ነው ያጠቃለሉት።
እኔ በጣም ጥሩ አገላለጽ ነው ባይ ነኝ። አቋማችን ነበር፣ በጽኑ እናምንበታለን። ይሄ እንዲሁ በቀላሉ የሚሸረሸር አይደለም። ታዲያ እኮ ያመጡትም ለውጥ ተብሎ የሚታሰበው ትልቁ ይሄ ነው። ሌሎቹ በዚህ ማዕቀፍ ውስጥ ሆነው የሚሆኑ ናቸው። በጣም የሰውንም ልብ የገዛው እኮ ይሄ ነው። በፊት ፓርቲያቸውም እንደሚያምነው የኢህአዴግ መንግስት እንደሚያምነውም ለክልልና ለብሔር አስተሳሰብ የተሰጠው እና ለሀገራዊነት የተሰጠው ትኩረት በሚዛን በሚታይበት ጊዜ የበለጠ የነበረው የክልል የብሔር ማንነት ሌሎችን ማንነቶች ላይ የተሰጠው ትኩረት ነው የሚል ነው። ስለዚህ ያንን የለወጠ አካሄድ ነው የሄዱት። ቋሜ ነበር አሁንም አልተለወጠም ማለታቸው ተገቢ ነው። እኔም ከዛ ጋር ነው መስማማው። ስናገር የነበርኩት ነገር እሱ ነው። አንድ እሱ ነው። ሁለተኛ ከሚዲያው ጋር በተያያዘ ለምሳሌ እሳቸው ወደ ስልጣን የመጡበትን ጊዜ ልበልውሰድና ብዙ ሰው ይመስለኛል ግር የተሰኘበት ስለ ሀገር ተስፋ መቁረጥ ስለ መንግስት እምነት ማጣት የነበረበት ሚዲያውንም አለማመን በተለይም ደግሞ በመንግስት ሚዲያ የሚነገሩ ነገሮችንም አለማመን አለመቀበል ነገሮች ነበሩና ተአማኒነቱን እያጣ የነበረበት ጊዜ ነው ሚዲያውን። ያ ምንድነው በመንግስት ጠበቅ ያለ እጅ እየተያዘ በመጣቱና አንድ አይነት ድምጸትን ብቻ የሚያስተናግድ የነበረ መሆኑ ነው። እሳቸው አንዱ ተስፋ የሰጡት ነገር የታሰሩት ጋዜጠኞችም ፖለቲከኞችም እንደሚለቀቁ ሚዲያው ክፍት እንደሚሆን ነፃ እንደሚሆንና ከነችግሮቹም እንኳን ቢሆን ለዲሞክራሲ አስተዋጽኦ በሚያደርግበት ሁኔታ ነፃነቱ እንደሚሰጠው እንጂ ትንሽ ኮሽ ባደረገ ቁጥር መንግስት ጣልቃ እየገባ የሚያስታቀቅና የሚያስደነግጥን ነገር እንደማያደርግ ቃል ገብተው ነበር። ይሄንን አላየንም። ለምሳሌ ሶሻል ሚዲያው ጋር እየደረሰ ያለው ነገር መንግስትን ብቻ ሳይሆን ደብረተሰብም ያሳሰበን ደረጃ ደርሷል። ደግሞ በእኛ ሀገር ብቻ አይደለም በሌሎችም ሀገራት ይሄ ከባድ አሳሳቢ ክስተት እንደሆነ ትላንትና እንኳን የኒውዚላንድ ጠቅላይ ሚኒስትር ወጥተው በሀገራቸው የሙስሊሞች ላይ የደረሰውን ግድያዎች ባወገዙበት ጊዜ የማህበራዊ ሚዲያውን ነው እንደ አንድ እንዲህ ያለ መጥፎ ሐሳቦች መጠንሰሻና መራመጃ መድረክ እንደሆነ አድርገው አውግዘው ማህበራዊ ሚዲያውን የሚያስተዳድሩ በማህበራዊ ሚዲያ ላይም ሐሳባቸውን የሚያስተላልፉም ሰዎች የተለየ ጥንቃቄና ኃላፊነት እንደሚያስፈልጋቸው ትኩረት እንደሚሻው ተናግረዋል። በግብጽም ይሄ በውይይት ላይ ያለ ጉዳይ እንደሆነ እንገነዘባለን። እናልባትም ከየት እንደሰማሁት ባላስታውስም የሚቀጥለው የ20ዎቹ ባለጠጋ ሀገራት ስብሰባ በሚካሄድበት ጊዜ ማህበራዊ ሚዲያን እንዴት የበለጠ ኃላፊነት የሚሰማው እናድርገው ወደ ግጭት ወደ ጥላቻ ወደ ክፋት የሚያመሩ ሐሳቦችን ህብረተሰብን ለዛ የሚያነሳሱ ነገሮችን እንዳያራምድ እንዴት እናድርገው የሚለው አጀንዳ አንዱ ሆኖ ለውይይታቸው ሊቀርብ ይችላል ይሆናል የሚል አንዳንዶች ግምታቸውን ሲያስተላልፉ ሁሉ ሰምቻለሁና
በቡድን 20 ሀገራት ስብሰባ ማለት
አዎ በቡድን 20 ሀገራት እና ስለዚህ ኢትዮጵያ ውስጥ ደግሞ ፖለቲካው ራሱ ያለበት ሁኔታ የሽግግር ወቅት እንደመሆኑ ብዙ ተስፋዎች እንዳሉ ሁሉ አንዳንድ ደግሞ እንቅፋቶችም አሉ፣ ስጋቶችም አሉ። ስለዚህ ተስፋዎቹን ላይ ከማተኮር ይልቅ እነሱ እንዲጎለብቱና ፍሬንድ ያፈሩ ከማገዝ ይልቅ ስጋት የሆኑት አካባቢዎች ላይ ልዩነት የሆኑት አካባቢዎች ላይ በማተኮር በማህበራዊ ሚዲያው የሚራመዱ ሐሳቦች ለግጭት መንስኤ ሲሆኑ ይታያሉ። ታዲያ በዚህ በርግጎ ሲያበቃ መንግስት መጥፎ እርምጃ ሲወስድ አላየሁም። ትላንትም የተሰጠው መግለጫ ላይ ተነስቶ ሶሻል ሚዲያውን የማቆም ሳይሆን ሁሉም ሰው እዛ ላይ ያስተዋለ የሚያደርገው ነገር በኃላፊነት መንፈስ እንዲያደርገው የሚያሳስብ ጉዳይ ነው የሆነው እና ወደ ኋላ የመለሱት ነገር ብዙ የለም።
በአዲስ አበባ ዩኒቨርሲቲ የታሪክ መምህርና የፖለቲካ ተንታኝ አቶ አበባው አያሌው ሌላው አስተያየት ሰጪ ናቸው። ያብይ ኢትዮጵያ ከተረከቧት አገር በተሻለ ወደፊት እየተራመደች እንደሆነ ያምናሉ።
እንደጀማመሩ ትልቅ ለውጥ ውስጥ እና የለውጥ ጎዳና ገብተን ነበር። ተራብይ በመጋቢት 24 1910 አይደለ ከዛ በየአደባባዩ በየጎዳናው የሚታየው ወጣቱ ሆብሎ ተነስተው መብቱን ሲጠይቅ የሚደረግ የነበረው እርምጃ በባህር ዳርም የተወሰደው በአምቦ በተለያዩ አካባቢዎች የተወሰዱ አሳዛኝ ነገሮች ነበሩ። ከዚያ አቋያ ስናየው የአብይ ኢትዮጵያ በአንድ አመት ውስጥ ጥሩ እርምጃ ሳይታለች። አንደኛ የመብት መረገጥ እንደው ከሞላ ጎደል በመንግስት በኩል ቀርቷል። መንግስት ጋዜጠኛን አያስርም፣ ሐሳቡን የሚገልጽ ሰው አያስርም። አመጾ ወጥቷል፣ መብቱን ጠይቋል የሚልን ህዝብ አሳደህ ብለው የሚል ነገር የለም። እና ፈታ ያለ ህዝብ ሐሳቡን የሚያንሸራሽርበት መንግስት ላይም እና መንግስት ተቋማት ላይ እና ባለስልጣናት ላይም እጁን የሚቀስርበትና የሚናገርበትን ያ የተመቻቸ እንደው ልንለው ወደምንችል የፖለቲካ ሁናቴ ተቀይሯል። ይሄ አንድ ለውጥ ነው።
አብይ አህመድ ሙሉ የስልጣን ዘመን ያገለገሉ ለአመታት በጠቅላይ ሚኒስትርነት የቆዩ መሪ አይደሉም። ኢትዮጵያን መምራት ከጀመሩም ገና አንድ አመት ሊሞላቸው ነው። ወደ ስልጣን የመጡበት ጊዜ በኢትዮጵያ ታሪክ እንደሌላ የለውጥ አጋጣሚ መወሰዱ ግን ያንዳንዱ አንቀስቃሴያቸው በትኩረት እንድትታይ ምክንያት ሆኗል። እናም የመጀመሪያው አመት እንዴት አለፈ? ጠቅላይ ሚኒስትሩ በትክክለኛ መንገድ ላይ የተጓዙ መሆኑን የሚገልጹት ተንታኞች ፈተናዎቹንና በአገሪቱ ላይ የተጋረጡ አደጋዎችንም አንስተዋል። በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድርና መሰግናለን። ወደ ሌላ ጥንብር እንለፍ። ባለፈው አርብ ጀምር ያደረግነው ውይይት ነው። በምዕራብ ጎጂና ጌዴኦ ዞኖች ግጭት ቀጥሎ ህዝብ እንዲበተን የተገደደው ቁጥሩ በዛ ህዝብ ዛሬም ደራሽ እርዳታ በማስተባበር ላይ ይገኛል። ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው ግብረ ኃይል ሊቀመንበር አርቲስት ታማኝ በየነ በቡድናቸው ክንውንና በተያያዥ ወቅታዊ የኢትዮጵያ ጉዳዮች ዙሪያ ውይይት አድርጓል ከአሉላ ከበደ ጋር። አሉላ ከበደ ያለፈው አርብ ውይይቱን ጀምር ባደረግንበት ይነሳና ቀጥታ ወደ ውይይቱ ይገባል።
ታማኝ፣ መልካም ስራዎች ባሉበት ሁሉ መኖር ትልቅ መታደል ጭምር ይመስለኛል። ፈጥኖ ደራሽ ሁኔታዎችን ለማደራጀት ከግብረ ኃይልህ ከስራ አጋሮች ጋር የምታደርጉት ጥረት በተደጋጋሚ መታየቱ ምናልባት ይሄ በቀጥታ አንተን በግልህ ወደሚመለከት ሌላ ጥያቄ ይወስደናል። ተጽዕኖ አድራጊነት ተሰሚነት ከትልቅ ኃላፊነትም ጋር የሚመጣ እንደመሆኑ ዛሬ ባለው ሁኔታ ብዙዎች ባንተ መሰል ሁኔታ ውስጥ ያሉ በድርጊት የሚታዩት ሁኔታዎች ላይ ያላቸው አዎንታዊ ተጽዕኖ የማሳደር አቅም የተዳከመ ይመስላል። አንዳንዴም አጠያቂ ሁኔታዎች ሲፈጸሙ በግብር እንመለከታለን። ጸያፍ የሆኑትን ጨምሮ በማህበራዊ መገናኛ ብዙሃን ወዴትም የማያስኬዱ አንዱ ሌላውን የሚነቅፉበት ዘለፋ የሚደርስበት ሁኔታ በስፋት እየታየ ኃላፊነት ውጪ ወደ ሆነ አቅጣጫ እየሄድን ይመስላል። ለራስህ የምትሰጠውን ኃላፊነት በተግባር ከምናየው ጋር ማለቴ ነው ምንድን ነው የምትለው?
አሉላ፣ ትልቅ ጥያቄ ነው ያነሳኸው። አንድ ነገር ልበል ፍቀድልኝ። ይሄ ዓለም አቀፍ ትብብር ለኢትዮጵያን መብት ወይም ግሎባል አላያንስ ብለን የምንጠራው ከኔ ጀርባ በጣም ጉልበታቸውን የሰጡ የቤተሰብ ጊዜያቸውን የልጆቻቸውን የሰጡ ቀን ከሌሊት የሚሰሩ አሉ። እኔ ከፊት እየሆንኩ እኔ ምስጋናውን እየወሰድኩባቸው ነው እንጂ በጣም ብዙ ጀግኖች አሉ ከጀርባ እና አለው ምስጋና ለነሱ ይገባል እላለሁ። በሌላ በኩል አሁን ባለው ሁኔታ ስመለከት እንዳልከው በዚህ እርዳታ ማሰባሰብ ውስጥ ብዙ ፈተና ይገጥመናል። ብዙ ጥቃቅን በጣም ደግሞ በየጓዳው በተለይ በጊዜው በነበረው ስርዓት አፈና ከኛ ጋር መገናኘት ራሱ ወንጀል ስለነበር ኢቭን መንግስት የገደላቸውን ቤተሰቦች ለመርዳት እንዴት ተደብቀን እንዳደረግን። ሌላው ቀርቶ ቆሼ ላይ በደረሰው አደጋ እርዳታ ለመስጠት ክልክል ስለነበር ምክንያቱም የፖለቲካው ሁኔታ የሚፈቅድ አልነበረም። በአሸባሪነት የተከሰስን ሰዎችም ስላለን በቤተ ክርስቲያን በኩል ተደብቀን እንዴት አድርገን እርዳታው እንዳደረስን ወደፊት የሚገለጽ ይሆናል። ይህም በምናደርግበት ጊዜ አንዳንዶች በማህበራዊ ሚዲያ በግሌም እዚህ እንዲሳታረጉ እዚህ እንዲሳ እናንተ የዚህ ብሔር ናችሁ እናንተ ይህን ብሔር ስለምጠሉ ነው የሚል በጣም የሚፈታተን ብዙ አይነት እርግማን ያጋጥመናል። ግን በትዕግስት አልፈነዋል። አሁንም ይህን እርዳታ ስናደርግ በጌዲዮ አካባቢ ዜጎቻችን የምናየው አይነት በደል ወይም ደግሞ በዚህ ዘመን ይሆናል ብለን ያላሰብነው እንደዛ በረሃብ የተጠቁ ህጻናት ስናይ፣ አጥንት የገጠጠ እናት ስናይ ፖለቲካ ምን ያረጋል የሚል ስሜት ነው የፈጠረብኝ። እና አንዳንዶች ይሄንን ሌላውን ብሔር በመጥላት ያረከው ነው ሁሉ ያሉኛሉ። ግን ህሊናና እግዚአብሔር ነው ፍርድ ሰጪዎቹ። በንጹህ ህሊና እያደረግን ያለ ነው። እኛ በተመቻቸ ቦታ ላይ ኖረን አንድም ዜጋ ውሃ አጥቶ የደረቀ ከንፈር ማየት፣ እናት ለልጇ የምትሰጠው አታ የምታበላው አታ ወደ ሰማይ ስታንጋጥጥ ማየት፣ እኔህን ፈተና ሰው የሆነ ሰው እንዴት ዝም ይላል የሚል ስሜት ነው። እና በዚህ መንፈስ ነው የምንንቀሳቀስ። እንዳልከው ደግሞ ሀገራችን ውስጥ የተፈጠረው የፖለቲካ አየር ውጥረት አለ። በዚህ ውስጥ አንድም ሳይሆን 10 ሰው ተከታይ ያለው ቤተሰቡንም የሚመራ ቢሆን በጣም በጥንቃቄ መራመድ አለበት። እያንዳንዳችን ከአንደበታችን የሚወጣው ነገር እሳት እየጫረ እንደሆነ መረዳት አለብን። እና እኔ ከዚህ ከሰብአዊ አገልግሎት በተጨማሪ ኢትዮጵያውያን ለምንጽፈውና ለምንናገረው ነገር ኃላፊነት ካልወሰድን በሀገራችን ላይ ለሚመጣ ጥፋት እያንዳንዳችን ማስተዋጽኦ እንዳለን ማወቅ ያስፈልጋል እላለሁ። አንሳ
መልካም። ታማኝ፣ እንግዲህ ትልቁን ቁልፍ የተጫን ይመስለኛል። የስጋት ድባብ ይታያል። ብዙዎች ከዚያ ትልቅ ተስፋ ከፈነጠቀ ሁኔታ በፍጥነት ወደ ሌላኛው ጫፍ የተገፉበት በመላው አገሪቱ ማለት ይቻላል። ግጭቶች ከቀይ መፈናቀል የዕለት ተዕለት አጋጣሚ የሆነበት ሁኔታ መፈጠሩ ይህን ስጋት ቢያገዝፈው ላይገርም ይችላል። ነገር ግን ሊወሰዱ የሚገቡ እርምጃዎችን በተመለከተ አሁን ያለው ሁኔታ የተሻለ አዝማሚያ እንዲኖረው ተጽኖ አድራጊዎች ስልጣን ላይ በኃላፊነት ላይ ያሉትን ጨምሮ ሊደረጉ የሚችሉ ጉዳዮች ላይ ምንድነው መሆን ያለበት ትላለ? ከመርፈዱ በፊት የሚደረጉ ሁኔታዎች ወሳኝ ናቸውና
አሉላ በጣም ቁልፍ ነገር ነው። ከመርፈዱ በፊት ነው እኔ ለሁሉም ጥሪ ማቀርበው። በኋላ ላይ ይሄንን ሐሳብ እንኳን ምን እናገርበት መሬትና ቦታ አናገኝም በያስባለሁ እንዴ። በራሳችን ላይ ሰዓት እንደሚያቃጥል እየተነገረ የሰዓቱን ማቃጠል እላያችን ገላችን ላይ ለኩሰን ማየት ያለብን አይመስለኝም። እና ሲሪያን ማየት ይበቃል። ይሄ በየጎጥ በየሰፈር በየብሔር በየምኑ ለየብቻ ተደራጅቶ መፋጠጥና ለውስ ገብቶ መነታረክ በቃ የፍርስራሽ ከተማና የህፃናት አስከሬን ያለበትን ነገር በምን እናሳይ? ይሄ ዓለም ላይ ታይቷል። አየሩ ወደኛ እየመጣ ነው፣ ንፋሱ ወደኛ እየመጣ ነውና በመንግስት ኃላፊነት ቦታ ላይ ያሉት ኃላፊነቱ እንዲቀላል ነገር አለመሆኑን አውቆ ህግ የማስከበር ግዴታ አለባቸው መስለኛ። የፖለቲካ መሪዎች የሚባሉት የሚመሩትን ወይም እዚህ ቦታ እናደርሳለን እናሻግራለን የሚሉትን ህዝብ በርግጥ ሊመጣ የሚችለውን አደጋ አይተውታል ወይ? እንደ ህዝብ እንደ ዜጋ ደግሞ ያንዳንዳችን ምንድነው የምንፈልገው? ይሄ በልህና እንደ ሰፈር ጎረምሳ ብሽሽቅ ውስጥ የገባ ነው ነገር አንዴ ሳቱ ከተጫረ ማጥፋት አይቻልም። ያኔ የምንመኘው መብት ይሁን የብሔር ይሁን የግለሰብ መብት ህንጻ ይሁን አስፋልት አይኖርም። ሶ እሳቱ ሳይመጣ ሰክኖ ማሰብ ያስፈልጋልና ይሄ በተለይ በአሁኑ ጊዜ በማህበራዊ ሚዲያዎች ላይ የሚደረገው የመፋጠጥ የእልክ የመበሻሸቅ ሁኔታ አንዳንዶቻችን በተለይ አንዳንዶቻችን ደግሞ ውጭ ሀገር ነው ያለነው አንዳንዶቻችን ደግሞ የውጭ ሀገር ፓስፖርት ወስደናል አገራችን ላይ እንደፈለግን ሳት እየጫር ውጭ ሀገር ተቀምጠን ኢቭን ኢትዮጵያ ውስጥም ብንሆን የየሀገሩ መንግስታት ባዝኖ ፓስፖርት ምክንያት በግድ ገብቶ ሊያወጡን ይችላሉ። ምንም መጠጋ የሌላቸውን ዜጎች ግን ወደ ሳት መቅፋት እኔ በታሪክም በህሊናም በእግዚአብሔርም የሚያስጠይቅ ነው ይሄ ነገርና እንደ ቤተሰብ ኃላፊም እንደ ዜጋም እንደ መንግስትም እንደ ድርጅት መሪም ሁሉም ኃላፊነት አለበት። ዜጎችም እንደ ዜጋ ኃላፊነት አለ። ይሄ ሁሉ ጫጫታ እሳቱ ከተለከወሰ በኋላ የኔ ብሔር የምንለው አይኖርም። የምናርፈበት የምንጠጋበት ጥግ እናጣለንና ሁሉም መስከን አለበት ብዬ ነው ማስተዋሰው።
ታማኝ አዲስ አበባ አካባቢ መሃል ከተማ የአገሪቱን ብርት ላይ ሳይቀር የሚፈጸሙ ድርጊቶች ይሄን ስጋት ያጎሉበትን ሁኔታ እንመለከታለንና በደል ሲፈጸም በምክንያት ተቆጥተው የተነሱ ወገኖች በምክንያት የሚለውን አጽንኦት መስጠት ፈልጋለሁ። የሚያደርጓቸው ጥረቶች ያ በቁጣ ያስነሳቸው መነሳሳት ግን ከሚፈልጉት ውጤት ጋር መገናኘቱ ጥያቄ ውስጥ የሚገባበት ሚዛን ይጠይቃልና ኃላፊነት ያለባቸውን ወይም በደሉን የሚፈጽሙትን ብቻ ሳይሆን በደሉንም ለመቋቋም የሚነሱት ይዘው የሚነሱት መንገድ ቀጥሎ የሚያመጣውን ነገር ማየት አዳጋች ይመስላል። አሁን ካሉበት ቦታ ሆነው ይህ ምናልባትም አንተም በሰባዊ መብት በደል ሲፈጸም ከሚነሱት ውስጥ ስለሆንክ እዚህ ላይ ምን መደረግ አለበት ትላለህ?
አሉላ እንደውም አንድ ነገር ልበልክ። ኢትዮጵያ አገራችን ናት። ሁሉም መሬት የኛ ሁሉም ህዝብ የኛ ነው ብለን የምናስበው ዜጎች ድርብ ኃላፊነት ያለብን ይመስለኛል። ይሄ ለክስ ሳይሆን ከሌላው አንግል የሚገፋ ሐሳብ ይሄ የኔ ነው ስትል አንተ የለህበትም ማለት ነው። አንተ የለህበትም ማለት ያንተን ህልውና ጉዳይ አይደለም እንደማለት ነው። ይሄ በቀጥታ ወደ ጸብ የሚወስድ ሐሳብ ነው። ስለዚህ በዛኛው አንግል ግዴለሽነት ካለ እኛ ማብረን ግዴለሽ ልንሆን አንችልም። አንድ መታየት ያለበት ይሄ ነው። ስለዚህ ታጋሽነት ሆደ ሰፊነት ከኛ ይጠበቃል ብዬ አስባለሁ። በሌላ በኩል ደግሞ ይሄ ያንተ አይደለም የሚል መንፈስ በምንም መለኪያ ቢሆን ለተወሰነ ጊዜ የስሜት ደስታ ሊፈጥር ይችል ይሆናል። በዘለቄታ ግን መተላለቅ ነው። አሸናፊነት ወደሌለበት እልቂት ነው የምንገባውና በሁለቱም በኩል ኃላፊነት ቢወሰድ ጥሩ ነው። ካልሆነ ግን ይቺን ሀገር የመታደግ ኃላፊነት ይቺ ሀገር እንደ ሀገር እንድትቆይ የምንፈልግ ዜጎች ወደ ሰፊና ታጋሽ መሆን አለብን። እኔ ራሴ የሚሰማኝ የሚያመኝ ባየሁት ቁጥር እንዴት እንዲህ ሊሆን ይችላል ብዬ ገንፍሎ ሊያናግረኝ የሚችል ጉዳዮችን አያለሁ። ግን ይህንን ወዲያው ለአደባባይ ባበቃው የበለጠ መካረርና ረብሻ ስለሚያመጣ አንዳንድ ጊዜ መጎዳት ያስፈልጋል ብዬ አምናለሁ። አንዳንድ ጊዜ ወላጅ ለልጆቹ እንደሚያደርገው እኛም ለሀገራችን ስንል ተጎድተን ማሸነፍ የምንችልበትን መንገድ መፍጠር አለብን ብያምናለሁ አሉ።
ታማኝ ይሄ በግብር ኃይሉ የምታደርጉት እንቅስቃሴ ከዚህ ቀደም በርካታ አመታት የዘለቀ በተጨባጭም የረዳችሁበትን ቅድም ዘርዝረህልናል። በተመሳሳይ ደግሞ በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ መነቃቃትና በአገር ጉዳይ መነሳሳት ሲጀመር ዳያስፖራ ትረስት ፈንድ በመባል የሚታወቀው የቦርድ አባልም ጭምር ነህና ሁለቱን እንዴት ታስማማቸዋለህ? ሁለት የተለያዩ ኃላፊነቶች አንዳንዴ ተዛምደው ያላቸው ስራዎች ይመስላሉ። ባጭሩ እሱ ላይ የምትገልጽልን ነገር ካለ ከዚህ ቀደም ከቦርዱ ወጥተሃል የሚል ውዝግብ መነሳቱና እሱም ላይ መነጋገርህን አስታውሳለሁ ቅርብ ጊዜ።
አሉላ እኔ አሁን ያልከው የትረስት ፈንድ በሚባል በዶክተር አብይ የተቋቋመው ለአንዳንድ ሰዎች ግልጽ እንዲሆን የምፈልገው መጀመሪያ ዶክተር አብይ ይህንን ጥያቄ ሲያቀርቡት ለገጣፎም ድርጊቱ አልነበረም። ጥሪውን ሲያቀርቡ አንድ ብር ብታዋጡ ንጹሃ የማይጠጡ እናቶች ንጹሃ እንዲጠጡ ማድረግ ይቻላል። ሁሉም ኢትዮጵያዊ በዚህ ጉዳይ ላይ በደስታ ስሜት ነው የተቀበለው። እኔ ስም ዝርዝሩንም ከወጣ በኋላ ነው ያየው። ግን እሳቸው እዚህ የመጡ ጊዜ አንድ ብር ባለፈው ጠይቀውናል፣ እስከ 10 ብር ድረስ እንረዳለን በቃ ነው ያልኩት። እኔ ይሄ እንዳንድ ዜጋ በዛን ጊዜ የተፈጠረው መንፈስ የሚያሰባስበን እንዲህ አይነት መሪ ካገኘ እንዲህ አይነት መንግስት ከተፈጠረ ምንስ ብናደርግ የሚል የሁሉም ኢትዮጵያዊ መንፈስ ነበርና በዛ ስሜት ነው ከዛ የዚህ አባል ሆነሃል የሚል ከጠቅላይ ሚኒስትሩ ቢሮ የወጣ ደብዳቤ ያየው። ብሬ ለመስራት ፈቃደኛ ሆኜ በተለያዩ እንቅስቃሴዎች ውስጥ ተሳትፌያለሁ። አሁን ችግሮች ሲፈጠሩ ይሄ መንግስት አታለለን ብለው የሚያስቡ ዜጎች የተባለውና የሆነው ነገር እኩል አይደለም የሚል ጥያቄ አንስተዋል። ግን የሆነው ያኔ ቃል በገባነው መሰረት ወደ 2.5 ሚሊዮን መሰለኝ እርግጠኛ ቁጥሩ ነው አላውቀውም ተሰብስቧል። ያንንም የወሰነው ኢትዮጵያ ውስጥ ለምሳሌ ውሃ እዚህ ይቆፈራል፣ መብራት እዚህ ይገባል፣ መንገድ በዚህ ይሰራል ቢባል ያንን የሚያጠና ባለሙያዎች አሉበት፣ የተለያዩ ሰዎች የሚሳተፉበት ኮሚቴ ኢትዮጵያ ውስጥ ይኖር አጥንቶ ሲልክ እኛ ደግሞ እዚህ ያለ ነው የተመረጥ ነው ተሰብስበን ይሄ ፕሮጀክት ያዋጣል አያዋጣም፣ የህዝብ ገንዘብ እዛ ይላክ አይላክ ብለን ወስነን የምናጸድቀው ነው የሚሆነው። ስለዚህ ገንዘቡ አሁንም ያለው እዚህ ነው፣ ገና ፕሮጀክት ተነድፎ አልመጣልንም። ምንም የሚያሰጋ ነገር የለም እና ለምን አትወጣም መንግስት እንዲያደረገ እንደዚህ እያደረገ የሚል ጥያቄ ተነስቷል። እኔ ምንም የሚያስወጣኝ ነገር የለም። ችግር ሲኖር የህዝብን ገንዘብ ወደ አልሆነ አቅጣጫ የሚመራ ወይም ደግሞ ህዝብ የማይፈልገው ድርጊት ውስጥ ነገሩ የሚካሄድ ከሆነ የመጀመሪያ ሰው ነው የሚሆነው ለመቃወም። አሁን ግን ለጸብ የሚያበቃን ይህን ያህል ነገር የለም። ብሩም ያለው እዚህ ነው። የተጠየቅነው ደግሞ 30 ብር በወር ነው እና በ30 ብር በአንድ ጊዜ ለማክሮፎን ልክ ነው ብዬ አላምንም። ለማንኛውም ይሄኛው ግሎባል አላያንስ 6 ዓመት ያለፈው ድርጅት ነው። ሰብአዊ የሆነ አገልግሎት ይሰጣል። በጊዜው የነበረው መንግስት ዜጎችንም በተለያየ ምክንያት ያጠቃ ስለነበር ስደተኞችን መርዳት ምክንያቱም መንግስት ሊቆምላቸው ስላልቻለ ያ መንፈስ ነው እና ሁለቱ የሚጋጭ አይመስለኝም። ያኛው የተለየ ፕሮጀክት አለው፣ ይሄኛው ግን ኢትዮጵያውያን በየዓለም ጫፍ ለሚደርስባቸው መብታቸው እንዲከበር ለመታገል የሚደረግ ነው። ግን ከዚሁ ጋር አብሮ የኔ የፖለቲካም ተሳትፎ ተጨምሮበት በያጣጨው የሚጎትተኝ ነገር ብዙ ነው። በዚህ በኩል ኢሳት ሚዲያ ውስጥ ተሰራለው፣ በዚህ በኩል ግሎባል አላያንስ ውስጥ እርዳታ ለማጥራት ራርጋለው፣ በዚህ በኩል እንዳልከው ትረስት ፈንድ ውስጥ አለው። የኔ ፖለቲካ አመለካከት ተጨምሮ ሰዎች የተለያየ ከለር የተለያየ ስም ቢሰጡኝ አይፈረድም። እኔ ግን እንዳይጋጭብኝ በጥንቃቄ ለመራመድ ሞክራለሁ። አሉላ
መልካም ጥንቃቄው እንዳለ ሆኖ አንዳንዶቹን ዝርዝሮች ሰፋ ባለ ውይይት እንመለከታለን። ለዚህ ምጥን ውይይታችን መቋጫ ግን ይሄ ጌዲዮ አካባቢ የተፈናቀሉ ኢትዮጵያውያንን ለመርዳት የምታደርጉት ጥረት ገደብ አለው? ጎፈንድሚ ላይ የሚደረገው የመጠን ጣሪያችሁ ስንት ነው? አሰራሩ በዚህ ጊዜ ውስጥ ይሄን ሀል ገንዘብ ለማሰባሰብ እጥራለሁ ተብሎ ስለሆነ የሚጀምረው በዚህ ሰዓት የሚከታተሉንም ያን ግብ ለመምታት የምታደርገው ጥሪ ካለ በሱን ቋጭ።
እሺ፣ ገደብ አለው። አሁን እዚህ ጎፈንድሚው ላይ ስናስቀምጥ 1.5 ሚሊዮን ለመሰብሰብ ነው እና አሁን 1.2 ገደማ ነው የደረስነው። በቅርቡ ይሆናል ብዬ አስባለሁ። በሌላ በኩል አሉላ ይሄኛው ትልቅ የሚዲያ ከቨሬጅ ስላገኘ ነው እንጂ 26 ቀን በፊት እንደዚሁ ጎንደር ወደ 90,000 የሚሆኑ ኢትዮጵያውያን ተፈናቅለዋል። በቅማንትና አማራ እና በተለያየ ድንኳን ውስጥ ድንኳን እንኳን ማለት አይቻልም፣ አንድ ድንኳን ለሺ የሚገመት የሆነው በጣም አስፈቃቂ በሆነ ሁኔታ ላይ ነበሩ እና የምንችለው መጀመሪያ ወደ 600,000 ብር ለጊዜያዊ እርዳታ ብለን ልከን ነበረ። ከችግሩ አቅም አንጻር በጣም 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 ሰፊ ነው። እንደውም የሚዲያ ስላላገኘ ነው እንጂ ሰቆቃ ነው እዛ ማካባቢ ያለ። ለሱ ብለን የከፈት ነው ጎፈንድሜ ያለ 100 ሺህ ብር ብለን ግን 60 ላይ ነው የቆመውና በዚህ አጋጣሚ እንደው ይሄን የሚያዳምጡ ወገኖች ጎፈንድሜ ላይ ለዚህ ለጎንደር ተፈናቃዮችም የተከፈተ ስላለ እርዳታ እንዲያደርጉ በጌዲዮ ለተጀመረው 1.5 ሚሊዮን እስኪደርስ ላልሰሙ በማሰማት እንዲሳተፉ በአክብሮት ጠይቃለሁ። ግን ገና ሰፊ ነው የኢትዮጵያ ችግርና ልምናችንን እንዳይሰለቹት በዚህ አጋጣሚም ጥሪ አቀርባለሁ።
ፈተናው ዝኖ ብለሃል የችግሮቹ መጠንም ሰፊ ነው። ከገንዘብ ማሰባሰቡ ኪስም ከፍቶ ከመሰጠው ስጦታን ባሻገር ልብንም ከፍቶ ወደ ተሻለው አቅጣጫ መመልከትን ይጠይቃል። ታማኝ በየነ ለጊዜው አመሰግናለሁ። አድማጮች በ22 እና በ31 ሜትር ባንዶች የሚሰራጨው ዝግጅታችን ለዛሬ አስተናዳ ነው። እዚህ ላይ አበቃ። በሳተላይት መከታተል ላቃታችሁ አድማጮች በድጋሚ ይቅርታን ጠይቃለን። በሌሎች ማሰራጫዎቻችን እንድትከታተሉ እንደሚቀላችሁም እንድታደምጡን በትህትና እንጋብዛለን። መልካም ምሽት። ትግርኛ ይቀጥላል።